ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 19 2015 ዓ.ም ዝግጅታችን ጀመረ። የጎሮዶላ ወረዳ በምስራቅ ቦረና ዞን ስር መደራጀቷን በሰልፍ በተቃወሙ ነዋሪዎች ላይ ጉዳት ደረሰ። በስልጤ ዞን የኩተሬ ወረዳ እንዲዋቀር የተገባልን ቃል አልተተገበረም ያሉ ነዋሪዎች ሰልፍ ወጡ። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አብሮኝ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜና ወደ ደረጀ ልውሰዳችሁ።
ጤና ይስጥልን አድማጮች፣ በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ለዛሬ ከያዝናቸው ዜናዎች መካከል በአማራው ክልል አዲስ ፕሬዝደንት መሾም፣ በመቀሌ መዝናኛ ስፍራ ስለደረሰው የቦምብ ጥቃት፣ የቀድሞ የዩናይትድ ስቴትስ ፕሬዝደንት መከሰስ የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝር ዜናዎቹ እናልፋለን። የአማራ ክልል ምክር ቤት አቶ አረጋ ከበደን ርዕሰ መስተዳድር አድርጎ ሾሟል። ክልሉን ለሁለት ዓመታት ያህል የመሩት ዶክተር ይልቃል ከፋለ ስራቸውን በማህበራዊ ቤተሰባዊና ጤና ምክንያቶች በፈቃዳቸው መልቀቃቸው ተገልጿል። አዲሱ የክልሉ ፕሬዝደንት አቶ አረጋ ከበደ የክልሉ የስራና ስልጠና ቢሮ ኃላፊ ነበሩ። ዶክተር ከፋለን የጠቀሰው የአማራ ሚዲያ ኮርፖሬሽን ዘገባ ህዝብና መንግስት የጣሉባቸውን ኃላፊነት በገባቸውና በቻሉት ልክ ተወጥቻለሁ ብለው እንደሚያምኑ አመልክቷል። አድማጭ ተመልካቾች፣ የዚህ ዝርዝር ዘገባ በአብይ ርዕስ ይቀርባል። በመቀለ መዝናኛ ስፍራ ላይ በተወረወረ ቦምብ የህይወትና የአካል ጉዳት ደረሰ። በትግራይ ክልል መቀለ ከተማ በአንድ መዝናኛ ስፍራ ላይ ትላንት ሐሙስ ሌሊት በተወረወረ የእጅ ቦምብ የአራት ሰዎች ህይወት አልፏል። የተጣላትን የፍቅረኛውን በምሽት መዝናኛ ቦታ ከሌላ ሰው ጋር ሆና የተመለከተው ተጠርጣሪው የቀድሞ የትግራይ ተዋጊ ድርጊቱን የፈጸመው በቅናት ተነሳስቶ መሆኑን ፖሊስ አስረድቷል። የጥቃት አድራሹ ግለሰብ ማንነት እንደታወቀ የፖሊስ አዛዡ ቢያስታውቁም ገና በቁጥጥር ስር እንዳላዋለ ገልጸዋል። ሙልጌታ አጽብሃ ዝርዝር አለው።
የከተማዋ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ለአሜሪካ ድምፅ እንደገለጹት የአሸንዳ በዓል የመጨረሻው ቀን በሚከበርበት ትናንት ነሐሴ 18 ቀን 2015 ዓ.ም ሌሊት 8 ሰዓት ገደማ በከተማዋ ቀዳማዊ ወያነ ክፍለ ከተማ ዳዕሮ በተባለ የምሽት መዝናኛ ቦታ በአንድ ግለሰብ በተወረወረ የእጅ ቦምብ የአራት ሰዎች ሕይወት ማለፉንና በሀያ ሰዎችም ላይ የአካል ጉዳት መድረሱን ተናግረዋል።
ሁሉም አደር እንዲገቡ ተደርጓል። ማድረግ የሚገባው ከቤተሰብ ፖሊስ ማድረግ የሚገባው እርዳታ ቅድመ እርዳታ ሰጥተዋል።
ጉዳዩ በምርመራ ሂደት ላይ እንደሚገኝ አዛዡ ጠቅሰዋል። እስካሁን በተገኘው መረጃ ግን ጥቃቱን ስለማድረሱ የተጠረጠረው ግለሰብ ማንነት እንደተለየና የተጣላትን ፍቅረኛውን በምሽት መዝናኛው ከሌላ ሰው ጋር ሆና በማየቱ በቅናት ተነሳስቶ እንደፈጸመው አስረድተዋል።
አንድ የተሰናበተ ተጋይ ነው። ስራ ላይም የለም። ከፍቅረኛ የተያዝን ምን አይነት የፖለቲካ ተያያዝነት ምን ነገር የለውም። የፍቅረኛ ጓደኛው ከሌላ ጎድብጫለች የሚል ነው።
በጥቃቱ ቆስለው ወደ መቀለ አይደር ስፔሻላይዝድ ሆስፒታል ከገቡ 20 ሰዎች መካከል አምስቱ ከባድ ጉዳት የደረሰባቸው እንደሆኑ ከሆስፒታሉ ያገኘነው መረጃ ያመለክታል። በተወረወረው ቦምብ ጉዳት ደርሶበት በሆስፒታሉ እየታከመ ያገኘነው ዳዊት ንጉሰም የአሸንዳ በዓል ለሶስተኛ ቀን በድምቀት በማክበር ላይ እያለን በድንገት የወረደብን አደጋ ነው ብሏል።
ግለሰቡ ቦምቡን የወረወረው ወደ በሩ ተቃርቦ ነበር። አራት ሰዎች ሞተዋል። በምሽት መዝናኛው ውስጥ ከነበርነው ከግማሽ በላይ ሰው ተጎድቷል። ከፍንዳታው በኋላ የሆነውን በውል አላስታውስም። ብቻ ወደ ውጭ አውጥተው ተሽከርካሪ ውስጥ ሲያስገቡኝ ትንሽ ይታወቀኛል። እጄን ተመትቻለሁ። ግንባሬ ላይ ጉዳት ደርሶብኛል። ይሁንና ከሌሎች አንጻር እኔ ደህና ነኝ።
የመቀለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ በከተማዋ ወደ ማንኛውም የምሽት መዝናኛ የሚገባ ሰው ተፈትሾ እንደሚስተናገድና እለቱም ያሸንዳ ክብረ በዓል በመሆኑ ጸጥታው ጥብቅ እንደነበረ ገልጸዋል። ሆኖም ጥቃቱን እንደፈጸመው የተጠረጠረው ሰው ወደ ቦታው በተደጋጋሚ ይመላለስ ስለነበረ ሳይፈተሽ እንደገባ አረጋግጠናል ብለዋል። ተጠርጣሪው ግለሰብ ቦምቡ ከወረወረ በኋላ ከምሽት መዝናኛው ስፍራ ወዲያው ተሰውሯል ያሉት ኮማንደር ወልዳይ ራሱ ጥቃት አድራሹም በፍንዳታው ጉዳት እንደደረሰበት ከዓይን እማኞች እንደተረዱም ገልጸዋል። የተጠርጣሪው ማንነት እንደታወቀና ፖሊስም ክትትል እያደረገ እንደሆነ አዛዡ ቢያስታውቁም ይህ ዜና እስከተጠናቀረበት ሰዓት ድረስ ግን በቁጥጥር ስር እንዳልዋለ አክለው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ በሱዳን ያለው ግጭትና ያስከተለው ሰብአዊ ቀውስ አገሪቱን ጠቅላላ ለመዋጥ እያሰጋ ነው ሲሉ ዛሬ አርብ ተናገሩ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኃላፊ ማርቲን ግሪፍትስ ከሚያዝያ አጋማሽ ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሎች በዋና ከተማይቱ ጁባ፣ ካርቱምና ዳርፉር ላይ የሚካሄደው ከፍተኛ ጦርነት ያደረሰው ውድመት ወደ ደቡብ ምስራቅ ኮርዶፋን ግዛት ተስፋፍቷል ብለዋል። የመንግስታቱ ድርጅት ከፍተኛ የሰብአዊነት ባለስልጣን እንደተናገሩት በግጭቶችና ዝግ በሆኑ መንገዶች ምክንያት በደቡብ ኮርዶፋን ዋና ከተማ ካዱጊሊ የምግብ ክምችት ሙሉ በሙሉ የተሟጠጠ ሲሆን የእርዳታ ሰራተኞችም ለተራቡ ሰዎች እንዳይደርሱ መከልከላቸውን ተናግረዋል። በምዕራብ ኮርዶፋን ዋና ከተማ ኤልፉላ የሰብአዊ እርዳታ ቢሮዎችና የአቅርቦት ቁሳቁሶችም ተዘርፈዋል ብለዋል። ግጭቱ ለሱዳን የዳቦ ቅርጫት ወደ ሆነው አካባቢ እየተቃረበ በመምጣቱ በአልጀዚራ ግዛት የሰላማዊ ዜጎች ደህንነት ስጋት እንዳሳደረባቸው ኃላፊው አስታውቀዋል። በዚምባብዌ ዛሬ እንደ አውሮፓ አቆጣጠር በ2028 የተካሄደው ምርጫ ተከትሎ የተቃውሞ ሰልፎችና የውከት መናኸሪያ ወደ ነበረው ብሔራዊ የምርጫ ማዕከል የሚያመሩ መንገዶችን የጸጥታ ኃይሎች ዘግተዋል። ዚምባብዌያን ደግሞ የምርጫውን ውጤት ዛሬ አርብ በጉጉት እየተጠባበቁ መሆኑ ተነግሯል። የዚምባብዌ ምርጫ ኮሚሽን ገዢው ፓርቲ ዛኑ ፒኤፍ 38 የፓርላማ መቀመጫዎችን ሲያሸንፍ ዋና ተቃዋሚው የዜጎች ጥምረት ለለውጥ 32 አሸንፏል ሲል ሮይተርስ ዘግቧል። ኮሚሽኑ እስካሁን የተካሄደውን የፕሬዝደንታዊ ምርጫ ውጤት ይፋ አላደረገም። ሐሙስ የተጠናቀቀው ምርጫ በተለይም በአብዛኛው ከተሞች ውስጥ በነበሩ የድምጽ መስጫዎች ላይ ችግር መፈጠሩን ተከትሎ ባለስልጣናት ምርጫውን በአንድ ቀን እንዲያራዝሙ ካደረገ በኋላ መሆኑ ተመልክቷል። ዩናይትድ ስቴትስ ዚምባብዌ የፕሬዝደንትነት የህግ አውጪውና የከተማ አስተዳደር ምክር ቤቶች ምርጫዎችንና ሂደት ሆን ብላ አላከበረችም ስትል ከሳለች። ፖሊስ ባለፈው ረቡዕ በወሰደው ድንገተኛ እርምጃ 41 የምርጫ ተቆጣጣሪዎችን በቁጥጥር ስር ማዋሉንና መሳሪያዎቻቸውንም መያዙን ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጆርጂያ ግዛት ፉልተን በተባለ አውራጃ ከሚገኝ እስር ቤት ትናንት ራሳቸውን አቅርበዋል። ከጣቢያው የሚቀርቡ ሌሎች ተከሳሾችም እንደሚያደርጉት ሁሉ የቀድሞውን ፕሬዚደንት ትራምፕንም ፖሊስ ፎቶግራፍ አንስቷቸዋል። የቀድሞ ፕሬዚደንትና 18 የሚሆኑ ሌሎች አብረዋቸው የተከሰሱ ግለሰቦች እንዲሁ እንደ አውሮፓ አቆጣጠር በ2020 የተደረገውን ፕሬዚደንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል 41 ክሶች ቀርበውባቸዋል። በ2020 ለነበረው ፕሬዚደንታዊ ምርጫ ወሳኝ ግዛት በነበረችው ጆርጂያ የምርጫውን ውጤት ለመቀልበስ ወንጀል አሲረዋል በሚል ክስ የቀረበባቸው ተከሳሾች ፉልተን በተባለ አውራጃ ከሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። ትራምፕ ትናንት ማምሻውን በሰጡት አጭር መግለጫ ምንም የሰሩት ስህተት አለመኖሩን ጠቅሰው ተቀናቃኞቻቸው በፕሬዝደንት ለመምረጥ የሚያደርጉትን ጥረት ለማደናቀፍ እየሞከሩ እንደሆነ ተናግረዋል። አድማጮች፣ የዚህ ዝርዝር በመጽሔት ክፍለ ጊዜ ይኖረናል። ሩሲያ ከዩክሬን የተላኩ በርካታ ሰው አልባ አውሮፕላን ወይም ድሮኖችን መደምሰሷን ዛሬ አርብ አስታወቀች። የሩሲያ መከላከያ ሚኒስቴር እንዳስታወቀው 42 ድሮኖች የተደመሰሱት ክሬሚያ ላይ ነው። በጥቃቱ በሰው ላይ የደረሰ ጉዳት መኖሩ አልተገለጸም። በሌላም በኩል የዩናይትድ ስቴትስ የመከላከያ ሚኒስትር ፔንታገን F-16 የተባሉ ተዋጊ ጀቶችን የሚያበሩና የሚጠግኑ ዩክሬናውያንን እንደሚያሰለጥን ትናንት አሙስ አስታውቋል። ዩናይትድ ስቴትስ ውስጥ በአሪዞና ክፍለ ግዛት ይሰጣል የተባለው ስልጠና ዩክሬንን የረጅም ጊዜ መከላከያን ለማዳበርና ለማጠናከር የሚደረገውን ዓለም አቀፍ ጥረት ለመደገፍ የሚሰጥ ነው ሲሉ የፔንታገን ቃል አቀባይ የአየር ኃይሉ ብርጋዴር ጀነራል ፓት ራይደር ተናግረዋል። ይህ በእንዲህ እንዳለ ኖርዌይ የF-16 ተዋጊ ጀቶችን ለዩክሬን እየሰጠች መሆኑን ትናንት አሙስ ኪቭን የጎበኙት የአገሪቱ ጠቅላይ ሚኒስትር ጆናስ ጋህር ስቶሬ አስታውቀዋል። ዩክሬን ከሩሲያ ጋር ለምታካሂደው ውጊያ ተዋጊ ጀቶችን በመለገስ ከኔዘርላንድና ዴንማርክ ቀጥሎ ኖርዌይ ሶስተኛዋ የአውሮፓ አገር መሆኗ ተነግሯል። በመጨረሻም የእንግሊዝን ቡድን ያሸነፈው የስፔን የሴቶች እግር ኳስ ቡድን ተጫዋችን ያለፈቃዷ ሰመዋል የተባሉት የስፔን እግር ኳስ ፌዴሬሽን ፕሬዝዳንት ካላፊነታቸው እንደማይነሱ አስታወቁ። ፕሬዝዳንቱ ይህን ያስታወቁት ከዓለም የሴቶች እግር ኳስ ጨዋታ ፍጻሜ በኋላ ደስታቸውን በሚገልጹበት ወቅት ተጫዋቿን ያለፈቃዷ ከንፈራዋ ላይ በመሳማቸው የተሰማውን ቁጣ ተከትሎ ከሃላፊነታቸው እንዲነሱ የቀረበላቸው ግፊትም ተከትሎ ነው። ፕሬዝዳንቱ ማድሪድ ውስጥ በአስቸኳይ ለተሰበሰበው የፌዴሬሽኑ ምክር ቤት ከስልጣኔ መልቀቅ አልፈልግም ማለታቸውን አሶሲየትድ ፕሬስ ዘግቧል። ሩቤለስ ጂን ሄርሞስ የተባለችውን ተጫዋች ከንፈራው ላይ የሳሙት የአውስትራሊያ ውስጥ በተደረገው የዓለም ዋንጫ ፍጻሜ በነበረው የሽልማት ሥነ ሥርዓት ወቅት መሆኑ ተመልክቷል። ድርጊቱ ያስከተለውን ቁጣ ተከትሎ በርካታ የስፔን ዜና ማሰራጫዎች ሩቤለስ በገዛ ፈቃዳቸው ከስልጣን ለመውረድ ማቀዳቸውን ሲዘግቡ ቆይተዋል። ሩቤለስ ግን ድርጊቱ በሄርሞስ ፍቃድ በስምምነት የተፈጸመ መሳሳም ነው ብለዋል። ሄርሞስ ባለፈው እሁድ ባስተላለፈችው የቪዲዮ መልእክት ድርጊቱን አልወደድኩትም፣ ግን ደግሞ ምን ማድረግ እችላለሁ ብላለች። አድማጮች፣ ለምሽቱ የተመደበው ዜና በዚሁ ተጠናቋል። ከቀሪዎቹ የምሽቱ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደረጀን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ነሐሴ 19 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ አብይ ርዕስ ዘገባው እንለፍ። በአማራ ክልል ከወጣው አስቸኳይ ጊዜ አዋጅ ወዲህ በዛሬው ዕለት አስቸኳይ ስብሰባ ያደረገው የክልሉ ምክር ቤት ለሁለት ዓመታት ያክል በርዕሰ መስተዳደርነት የመሩት ዶክተር ይልቃል ከፋለ ያቀረቡትን የስልጣን መልቀቂያ ተቀብሎ አቶ አረጋ ከበደን በምትካቸው ሰይሟል። አዲሱ ርዕሰ መስተዳድር የክልሉ ስራና ስልጠና ቢሮ ኃላፊ ሆነው ሲያገለግሉ ቆይተዋል። ተሰናባቹ የቀድሞ ርዕሰ መስተዳድር ዶክተር ይልቃል ላለፉት ሁለት ዓመታት ማህበራዊ ቤተሰባዊና የጤና ክሎቻቸውን ተቋቁሞ ሲያገለግሉ እንደቆዩ ተናግረዋል። አስቴር ምስጋናው ዝርዝር አላት።
በስድስት ወር አስቸኳይ ጊዜ አዋጅ ስር የሚገኘውን አማራ ክልል ለሁለት ዓመታት ያህል ክልሉን ሲያስተዳድሩ የነበሩት የዶክተር ይልቃል ከፋለ መልቀቂያ የክልሉ ምክር ቤት ተቀብሎ በምትካቸው አቶ አረጋ ከበደ መሾሙ ታውቋል። ክልሉን ለሁለት ዓመታት ያህል የመሩት ዶክተር ይልቃል ከፋለ ስራቸው በማህበራዊ ቤተሰባዊና ጤና ምክንያቶች በፍቃዳቸው መልቀቃቸው ተገልጿል። አዲሱ የክልሉ ፕሬዝዳንት አቶ አረጋ የክልሉ የስራና ስልጠና ቢሮ ኃላፊ ነበሩ። ዶክተር ይልቃል ከፋለ ጠቀሰው የአማራ ሚዲያ ኮርፖሬሽን ዘገባ ህዝብና መንግስት የጣሉባቸውን ኃላፊነት በአግባቡና በቻሉት ልክ ተወጥቻለሁ ብለው እንደሚያምኑ አመልክቷል። ክልሉን በአስቸጋሪ ሁኔታ ውስጥ ተረከበው በአስቸጋሪ ሁኔታ ውስጥ እንዳለ ስልጣናቸውን መልቀቃቸውን፣ ክልሉ የገባበትን የጸጥታ ችግር በተመለከተም ከግጭት በፊት ክልሉ ያሉበትን ጉዳዮች ማጤን ይገባ ነበር ያሉት የቀድሞ ርዕሰ መስተዳደር ኃይል አማራጭ ሊሆን እንደማይገባ መክረዋል። ከመንግስት ውጭ የታጠቀ ኃይል መኖር እንደሌለበት እንደሚያምኑ የተናገሩት ተሰናባቹ ርዕሰ መስተዳደር የዚህ አይነቱ አካሄድ መጨረሻው እንደ የመንና እንደ ሶማሊያ ወደ መሆን እንደሚወስድ አሳስበዋል። በጉዳዩ ላይ ያነጋገርናቸው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ጥናት ትምህርት ክፍል መምህር ረዳት ፕሮፌሰር ያያው ገነት ቸኮል የአማራ ክልል ችግር ስርዓታዊና መዋቅራዊ በመሆኑ በየጊዜው አመራር በመቀየር የሚፈታ አይደለም ብለዋል።
የክልሉ ምክር ቤት አስቸኳይ ጉባኤ በማካሄድ የክልሉን የጸጥታ ሁኔታ ያየበት ሁኔታ አለ። ይህ በአንድ በኩል በጥሩ የሚታይ ነው። ምክንያቱም ለምክር ቤት ማየት ስላለባቸው ማየታቸው በበጎ ጎን ነው መታየት ያለበት። ከዚህ ቀጥሎ ደግሞ እንግዲህ አዲስ የክልል ፕሬዚዳንት ሹመት ተከናውኗል። እንግዲህ መከናወኑ ጥሩ ነው። ነገር ግን በአማራ ክልል ውስጥ ወይም ደግሞ የአማራ ህዝብ ለሚያነሳቸው ጥያቄዎች ውስን የሆኑ አመራሮችን በመቀየር መፍትሄ ይመጣል ወይ የሚል አሁን ስናይ ይሄ በጣም አስቸጋሪ ነው የሚሆነው። ምክንያቱም የክልሉ ጥያቄዎች በጣም ስርዓታዊና መዋቅራዊ ናቸው። አመራር ወይም ደግሞ የፕሬዚዳንቶችን በመቀየር ለውጥ ቢመጣ ምሮ ባለፉት አመታት አቶ ገዱን ጨምሮ ከአምስት በላይ ፕሬዚዳንቶች ክልሉ ውስጥ ነበሩ፣ ተተክተዋል ማለት ነው። ነገር ግን ችግሮቹ እየባሱ እንጂ የአመራር መቀየር ለክልሉ ችግሮች ገቢራዊ መፍትሄ መሆን አልቻሉ። ክልሉ ላይ ያለው የጸጥታ ችግር ምክንያት ምንድን ነው ሲባል አንደኛ መዋቅራዊና ስርዓታዊ ነው። ሰፊ የሆኑ የህዝብ ጥያቄዎች ናቸው እዛ ላይ የተነሱት። ስለዚህ ይህ ደግሞ ስርዓታዊ ነው ስንል አንደኛ እንደ ሀገር ነው መፍትሄ የሚያስፈልጋቸው ብዙ ጥያቄዎች ሀገራዊ መፍትሄ የሚጠይቁ ናቸው። ሀገራዊ የሆነ የስርዓትና የመዋቅር መሻሻሎች ስለሚያስፈልግ በዛው ልክ ነው የአማራና የአጠቅሉ የአማራ ህዝብ ጥያቄ ሊመለስ የሚችለው በኢትዮጵያ ማዕቀፍ ሆኖ ነው እንጂ አንድ ክልል ላይ ብቻ መሪ ስለተቀየረ አይደለም። ስለዚህ ችግሮቹም የጸጥታ ችግሮቹም ጥቅል በአንድ ክልል ላይ ብቻ ያጠነጠኑ ሳይሆን ጥቅል የሀገራዊ የሆነው የመዋቅርና የስርዓታዊ ችግሮች ነጸብራቆች ጭምር ስለሆኑ አንድ ወይም ደግሞ ሁለት አመራር በመቀየር ሊመጣ የሚችል የሰላምና ደህንነት ሁኔታዎች ይሻሻላሉ የሚል እምነት የለኝም። ከዛ ይልቅ ስር የሰደዱ ለዘመናት የቆዩ በቅርቡም የተፈጠሩ ችግሮች እነዛ ላይ በጣም መዋቅራዊ በሆነ መንገድ ትኩረት ሰጥቶ በመስራት ከህዝቡ ጋር እውነተኛ የሆነ መግባባት መፍጠር ከሌሎች ኢትዮጵያውያን ጋር ችግሩ ከሚመለከታቸውና ለችግሩ የመፍትሄ አካል ሊሆኑ ከሚችሉ አካላት ጋር በጋራ መስራት ከክልሉ አልፎ ሀገራዊ የሆኑ ሌሎችም ችግሮች በጋራ መፍትሄ ማግኘት ስላለባቸው አንድ ክልል ላይ ብቻ ሌሎችን በመቀየር ወይም ደግሞ ይሄ የአማራ ክልል የጸጥታ ችግር ብቻ አይደለም። ይሄ ሀገራዊ ጫናም ስላለው የቆየም ችግሮች ይህን ጫና ስለወለዱት በዛ መንገድ ነው መስተካከል ያለባቸው የሚል ሀሳብ አለ።
የቀድሞውን ርዕሰ መስተዳደር ዶክተር ይልቃል ከፋለን የመልቀቂያ ጥያቄ ተቀብሎ የአቶ አረጋ ከበደን የርዕሰ መስተዳደርነት ሹመት ያጸደቀው ምክር ቤቱ በአዲሱ ርዕሰ መስተዳደር በእጩነት የቀረቡትን የተለያዩ ሹመቶች ተወያይቶ ማጽደቁን የአማራ ሚዲያ ኮርፖሬሽን ዘግቧል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በኦሮሚያ ክልል አዲስ በተዋቀረው ምስራቅ ቦረና ዞን ስር ያለአግባብ ተካላለች በተባለችው የጎሮዶላ ወረዳ ከመንፈቅ ዓመት በፊት የተነሳው ተቃውሞ ተባብሶ ትላንት ሐሙስ ሰልፍ ከወጡ ነዋሪዎች መካከል ስድስት ሰዎች እንደተጎዱ የጤና ተቋም ምንጮችና ነዋሪዎች ለአሜሪካ ድምጽ ተናግረዋል። በቅድሞ አደረጃጀት በጉጂ ዞን ስር የነበረችውና ስማቸው እንዲጠቀስ ያልፈለጉ የወረዳዋ ነዋሪዎች እንደገለጹት ለተቃውሞ ከወጡት ሰልፈኞች መካከል ከ200 በላይ የሚደርሱ ሰዎች እንደታሰሩ አስታውቀው ዛሬም በቤት ውስጥ የመቀመጥ አድማ ላይ እንደሆኑ ተናግረዋል። የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጩሉቄ ደግሞ ትላንት የተሞከረ የተቃውሞ ሰልፍ እንደነበር አረጋግጠው በጸጥታ ኃይሉ እርምጃ እንደተበተነ ገልጸዋል። በጉዳዩ ላይ ከምስራቅ ቦረናና ከኦሮሚያ ክልል ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ዝርዝሯላት።
በኦሮሚያ ክልል የቀድሞ አደረጃጀት በጉጂ ዞን ስር የነበረችው የጎሮዶላ ወረዳ በአዲሱ አደረጃጀት ወደ ምስራቅ ቦረና ዞን መካለሏን ተከትሎ የተቀሰቀሰው ተቃውሞ ዛሬም ተባብሶ ቀጥሏል። የጎሮዶላ ወረዳ ነዋሪ እንደሆኑና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ አንድ ግለሰብ ከጎሮዶላ ወረዳ የአዲስ አደረጃጀት ተቃውሞ ጋር በተያያዘ ትላንት ሰልፍ እንደወጡና የመንግስት የጸጥታ ኃይሎች ሰልፉን ለበተን ሲሉ በሰልፈኞች ላይ ጉዳት ሲያደርሱ እንደተመለከቱ ተናግረዋል።
ማቲ ሰገለ ሳዳጌ ሲፈቲ ሳፍከራና ያቲኒ ከራራት በኤቱረ
ህዝቡ ወደ መንገድ ይወጣው ድምጹን ለማሰማት ነው። ይሁን እንጂ የጸጥታ ኃይሎች ብዙዎችን ሰልፈኞች በዱላ ደብድበዋል። ከተመቱት መካከል 7 ሰዎች ከፍተኛ ጉዳት ደርሶባቸው ወደ ሕክምና ሲወሰዱ ተመልክቻለሁ። የጸጥታ ኃይሎቹ ሲተኩሱም ነበር። ነገር ግን በሰው ላይ ጉዳት ስለመድረሱ አላረጋገጥኩም። ሰልፉ ከተበተነ በኋላ ህፃናትን ያቀፉና ያዘሉ በርካታ እናቶችን በእድሜም የገፉ አዛውንቶችን ጨምሮ በቁጥር ከ200 የሚበልጡ ሰዎችን በቅርብ ወደሚገኝ የመከላከያ ካምፕ እያስገደዱ እንደወሰዷቸው ተመልክቻለሁ።
በሺዎች የሚቆጠሩ የጎሮዶላ ወረዳ ሐረቀላ ከተማ ነዋሪዎች የተሳተፉበትን የትላንቱ የተቃውሞ ሰልፍ ለመበተን የመንግስት የጸጥታ አካላት ወሰዱት በተባለ የኃይል እርምጃ ጉዳት ደርሶባቸው ወደ ህክምና ተቋም የገቡ ሰዎች መኖራቸውን አንድ የጤና ጣቢያ ምንጭ ለአሜሪካ ድምጽ ተናግሯል።
ስድስት ሰዎች ቆስለው ወደ ጤና ጣቢያችን መጥተው የህክምና አገልግሎት አግኝተዋል። 2 ሰዎች ጭንቅላታቸው ተሰፍቷል። 5ቱ ዛሬ ወደ ቤታቸው ሄደዋል። ቀሪው አንዱ ግን በጣም ስለተጎዳ ህክምና እየተደረገለት ነው።
ሌላ አስተያየት ሰጪ ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ ከሰልፈኞቹ ብዙዎቹ በመንግስት ታጣቂዎች ቢወሰዱም የከተማው ነዋሪ የንግድና የትራንስፖርት እንቅስቃሴዎችን አቁሞ ከቤት ባለመውጣት ተቃውሞን እንደቀጠለ ገልጿል። መንግስት ለህዝቡ ጥያቄ አፋጣኝ እልባት ካልሰጠ ችግሩ ወደ ለየለት ሁከት ሊቀየር እንደሚችልም ስጋታቸውን አመልክቷል።
ዘገለን ከኛ ባደጋሙ ሬዲ ባህቤት ረ
ትላንት በጎሮዶላ ወረዳ ሐረቀላ ከተማ ሰልፍ የወጣ ነው ድምጻችንን ለማሰማት ነው። ነገር ግን በጸጥታ ኃይሎች በተወሰደው እርምጃ ሰልፉ ተበትኗል። በርካታ ሰዎችም ታስረዋል፣ የቆሰሉም አሉ። በዛሬው ዕለት ደግሞ ህዝቡ በቤት ውስጥ መቀመጥ አድማ ላይ ነው። እኔ እንደ አንድ ነዋሪ መንግስት ለችግሩ ትኩረት ሰጥቶ እልባት ካልሰጠው አካባቢው የሁከት ቀጣና ሊሆን እንደሚችል ስጋት አለኝ። ላለፉት 6 ወራትም እንዲሁ ነው የቆየው።
የጎሮዶላ ወረዳ አስተዳዳሪ አቶ ጌቱ ጭሉቄ በትላንትናው ዕለት የተሞከረው የተቃውሞ ሰልፍ እንደነበር አረጋግጠው በጸጥታ ኃይሉ እርምጃ ሊበተን እንደቻለ ተናግረዋል።
ሰላማዊ ሰልፍ ተብሎ መንግስት ማዋጡ ግና የሌለው በገበያ ቀን ሙከራ ተደርጎ ነበረ። አካባቢያችን ኮማንዶዎች ትንተው ስለሆነ ይህ እንዳይከናወን በሰላማዊ መንገድ ያለምንም ተኩስ የእኛ ጸጥታ አካል እንዲቀርፍ ተደርጓል። የተጎዳ ሰውም የለም። ሰው ቆሰለ የተብሎ የሚጎረም ደግሞ አንድ ሰው የተቆሰለ የለም። አንድ ቁጥቁስም አልተተኮሰም። ብዙ ይህን ሲያንቀሳቀሱ የነበሩ ሰዎች 80 ከተማ የሚሆኑትን ትናንትና ቁጥቁስ ተብሎ ነበረ። እሱንም አጣርተን ከለየም በኋላ ደግሞ 10 የማይበልጡትን ሰዎች ብቻ ጉዳዮቸው ሌላ ጊዜ እንዲጣራ ተደርጎ 80 የሆኑትን ወጣቶች እንዲለቀቅ ተደርጓል። ግንባታ ተደርጎ
ከስድስት ወራት በላይ ያስቆጠረው የጎሮዶላ ወረዳ ነዋሪዎች ተቃውሞ በክልሉ ምክር ቤት በአዲስ መልኩ የዞን አደረጃጀት ሲካሄድ በቀድሞ ጉጂ ዞን ስር የነበረችው ጎሮዶላ ወረዳ በአዲሱ የምስራቅ ቦረና ዞን ስር አላግባብ በመካለሏ ተጠናክሮ እንደቀጠለ በአስተያየት ሰጪዎቹ ተገልጿል። የክልሉ መንግስት ለችግሩ ትኩረት ሰጥቶ በአፋጣኝ እልባት እንዲያበጅለትም በአጽንኦት ጠይቋል። የኦሮሚያ ክልል ምክር ቤት የካቲት 20 ቀን 2015 ዓ.ም ባሳለፈው ውሳኔ ምስራቅ ቦረናን በአዲስ መልክ 21ኛው ዞን አድርጎ ማደራጀቱ ይታወሳል። በዚህም አዲስ አደረጃጀት በአንዳንድ ወረዳዎችና ዞኖች ላይ በተነሳ ተቃውሞ የሰው ሕይወት እንደጠፋና ንብረትም እንደወደመ የየአካባቢው ነዋሪዎችን አነጋግረን መዘገባችን ይታወሳል። በጉዳዩ ላይ ከምስራቅ ቦረና ዞንና ከኦሮሚያ ክልል ኮሚኒኬሽን ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በክልሉ ምክር ቤት ስብሰባ ላይ እንደተናገሩት አደረጃጀቱን አስመልክቶ የሚቀለበስ ውሳኔ የለም። ይህን እንደ ችግር የሚገልጹት የኦሮሞን አንድነት ለመሸርሸር ፈልገው ነው ብለዋል። አያይዘውም ለወደፊቱ የዞን አደረጃጀት ቀሪ ተደርጎ የቀበሌ፣ የወረዳ፣ የከተማና የክልል አደረጃጀት እንደሚቀጥል አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በአዲሱ የማዕከላዊ ኢትዮጵያ ክልል የወረዳ መዋቅር ጥያቄያችን እንደሚመለስ የተገባልን ቃል አልተከበረም ሲሉ በስልጤ ዞን አልቾ ወረዳ በኩትሬ ከተማና በዙሪያው የሚገኙ ነዋሪዎች ቅሬታቸውን በሰላማዊ ሰልፍ ገለጹ። ኩትሬ ከተማ በወረዳ ደረጃ እንዲቋቋም የጠየቁት ሰልፈኞቹ ህገ መንግስታዊ መብታችን አልተከበረም ሲሉ አዲሱን ክልል በኢፍትሃዊነት ኮንነዋል። በወራቤ ዩኒቨርሲቲ የህግ መምህር አቶ ማሩፍ አልቶ የኗሪዎቹ ጥያቄ ባልተወሳሰበ ፖለቲካዊ ውሳኔ ካልተፈታ በህዝብና በመንግስት መካከል አለመተማመንን በማባባስ ተቃውሞ እንዳያስከትል አሳስበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል።
የኩተሬ ከተማና ዙሪያው ነዋሪዎች በአካይዱ ሰልፍ ላይ ተገኝተው ቅሬታቸውን ያሰሙት ሀጂ ድልቦ ገብሬም የሌላው አካባቢ ጥያቄ ይሁን ታግኝቶ የስልጤ ኩትሬ ህዝብ የመልማት ጥያቄ አለመመለሱ እንዳሳዘናቸው ገልጿል። አሁንም እንድታይ ዳግም ጠይቋል።
ይሄ ጥያቄ ከ35 ዓመት በላይ ጠቅላይ ሚኒስትር ታምራት ላይኔ በነበሩ ጊዜ በሽግግር መንግስት ገና መለስ ዜናዊ የሽግግር መንግስት ሆኖ በሚሰራበት ጊዜ ጠቅላይ ሚኒስትር ሆኖ ያቀረብነው ጥያቄ ነው።
ክልሉ ለአራት ተከፍለው ያለውን ሀብት በእኩልነትና በፍትሐዊነት ለመጠቀም እንዲሁም መንግስታዊ አገልግሎትን በቅርበት ለማግኘት ሲባል እንደሆነ ሀጂ ድልቦ አስረድተዋል።
መመለስ የሚገባው ጥያቄ ተገቢ ጥያቄ የሚያሳፍር ልጅ ነው የሚዋሻው፣ አላዋቂ ሰው የሚዋሻው እንደዚህ የሚያሳፍር። እኔ ያው መድረኩ የክብር እንግዳ ነበርኩ፣ እውነቴ ነው፣ በቦታው ነበርኩኝ። ዝርዝሩ ሲወጣ በክብር እንግዳ ተጋብዣለሁ። ነገር ግን እዛ ላይ ዝርዝር ላይ ሳጣው ራሴን ማመን እውነት ለመናገር በዚህ መንገድ እየመጣው ነበር። በዚህ መንገድ ሲመጣ ፈሪቼ በሌላ መንገድ የመጣው
ለደህንነታቸው ስለሚሰግቡ ስማቸውን መጥቀስ ያልፈለጉ የኩትረ ከተማ ነዋሪ በኩላቸው ወደ አደባባይ የወጡት በተለይም የጠቅላይ ሚኒስትር አብይ አህመድ አስተዳደሩ ስልጣን ከመጣ በኋላ በወረዳ አስተዳደር እንደሚተዳደሩ ቃል ቢገባላቸውም የተባለው ባለመፈጸም እንደሆነ ገልጿል። የመልማትና የመንግስትን አገልግሎት በቅርበት የማግኘት ጥያቄ ነው ያለን ሲሉ ማክለዋል።
እንግዲህ በዛ የመጣ ህዝባችን አይ እንዴት ሉሌ በዚህ አይነት ጫና እንኖራለን? ሰው ያገኘውን ነጻነት አግኝተን አዛውንቶቻችንም፣ ጎረምሶቻችንም፣ በሽተኞቻችን፣ ደካሞቻችንን መተጠቃሚ መሆን አለባቸው ከማለት ወረዳ ጠይቀን ነበር። ከጠየቅን ደግሞ 30 ዓመት ነው መንሽው ያነሳ ነው፣ ግን ገፍተን ከሄድን 20 ዓመት ነው።
ሌላው የሰልፉ ተሳታፊ ሀጂ ጀማል ካሊፋ በኩላቸው ጥያቄያችን የቆየ ቢሆንም ምላሽ ተነፍጓል ብሏል።
አይቻልም፣ አይገባችሁም አልተባለም። አንድም ቀን ይገባችኋል፣ ኩትሬ ወረዳ ይገባዋል እየተባለ ይደራጅ፣ የኩትሬ አብረን እንመልሳለን ብለው ነበር። ሰሞኑን ወልቂጤ ላይ በተደረገው ኮንፈረንስ ጉባኤ ላይ የኩትሬን ተረስተዋል ልበል ትተውታል ይሁን፣ በዛ የመጣ ህዝቡ ስሜቱን ለመግለጽ ህዝባዊ ለማድረግ ነው። አሁን የዛሬ ሰብስ ያወጣ ነው
ጥያቄው። ከ1993 ዓመት የሚሮት ጀምሮ ሲጠየቅ እንደቆየ ያወሱት ሌላው የአካባቢ ነዋሪም አቶ ረድዋን ዲሌ በቅርቡ የጠየቁትም ያልጠየቁትም ጭምር ሲፈቀድላቸው ነባሩን ጥያቄያችን ትተውታል ሲሉ የፍትሐዊነት ጥያቄ አንስተዋል።
ያኔ ስልጤ ማንነቱን ካገኘ ጊዜ ጀምሮ ኩትሬ ማገር ጥያቄ የዛን የነበረ ነው። ህዝብ ቁጣውም ያ ነው። አሁን የትኛውም የጠየቅነው አካል እስከ ክልል ድረስ የጠየቅነው አካል አይገባችሁም፣ ይህን መስፈርት አታሟሉም፣ ቤታችሁን ግቡ ያለን አካል የትኛውም አመልስላችኋለን ቦታ ቦታ እንያዝ በሚል ነበረ ሁሌ ሲያታልሉ የነበረው።
ለተመሳሳይ የአካባቢ መዋቅራዊም የአደረጃጀት ጥያቄዎች ምላሽ የሰጠው የማዕከላዊ ኢትዮጵያ ክልል የተመሰረተው ባለፈው ነሐሴ 12ና 13 ቀን 2015 ዓ.ም ነው። የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በመፍረሱና አዲሱ ማዕከላዊ ኢትዮጵያ ክልል አስተዳደሩ ገና ባለመዋቀሩ ጉዳዩ የሚመለከተውን አካል አግኝተን በሰልፈኞቹ ቅሬታ ላይ ምላሽ ማግኘት አልቻልንም። በሌላ በኩል በወራቤ ዩኒቨርሲቲ የህግ መምህር አቶ ማሩፍ አልዬም ለተመሳሳይ ጥያቄዎች ተመሳሳይ ምላሽ መስጠት እንደሚገባ ተናግሯል። ካልሆነ በህዝብና በመንግስት መካከል ቅሬታና አለመተማመን እንደሚፈጥር እንዲሁም ተቃውሞን በቀጣይነት እንደሚያስነሳ ተናግሯል።
የሆነውን ሲፈልግ የሚፈታ የሆነውን ደግሞ ሳይፈልግ የሚፈታ ከሆነ ችግር ነው። መጀመሪያውን በተናጋ መሰረት ላይ የተቀመጠ ክልል ትንሽ ሊሻገር አይችልም። አንድ ሁለተኛ ደግሞ ሰው ያነሳው የመልማት ጥያቄ እስከሆነ ድረስ ይጠይቅሃል፣ ወደፊትም ይጠይቃል። እዛ አካባቢዎች ያለመረጋጋት ነገር ይፈጠራል፣ ፕሮቴስቱ ይቀጥላል። ሰው ወደ ሌላ ዓላማ እንዲሄድ ማድረግ በመንግስት ግፊት ልክ አይደለም።
በሰላማዊ ሰልፉ ላይ እኛ የመንግስታችን ቃል ጠብቀናል፣ መንግስትም የገባውን ቃል ይጠብቅ፣ ህገ መንግስታዊ መብታችን ይከበር፣ ጥያቄያችን የመልማት ነው የሚሉ መፈክሮች ተሰምተዋል። በኩትረ ከተማና የአካባቢ ነዋሪዎች የተቃውሞ ሰልፍ ላይ የሃይማኖት አባቶችና የአገር ሽማግሌዎችን ጨምሮ በሺዎች የሚቆጠሩ ህዝብ ተሳትፏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የአሜሪካ የአሜሪካ ድምጽ መጽሔት መሰናዷችን ይቀጥላል። በትግራይ ክልል በሀገራዊ ምክክር ጉዳይ ላይ ውይይት እንዲጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን የክልሉን ጊዜያዊ አስተዳደር በደብዳቤ እንደጠየቀው አስታወቀ። ኮሚሽኑ በትላንትናው ዕለት በአዲስ አበባ ከተማ የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መጀመሩንና የልምድ ልውውጥ መድረክ ማዘጋጀቱን የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምጽ ተናግረዋል። ይኸው የምክክር ጉባኤ አስተባባሪዎችና ተሳታፊዎች ልየታ ሂደት በቀሩትም ክልሎች እንደሚቀጥል ያመለከቱት ዶክተር ዮናስ በአማራ ክልል የተስፋፋው ግጭት ግን በስራችን ላይ ተጽዕኖ አሳድሯል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የኢትዮጵያ ሀገራዊ የምክክር ኮሚሽን ከትናንት ጀምሮ ከሁሉም የአዲስ አበባ ወረዳዎች የተውጣጡ ከ100 በላይ የሀገራዊ ምክክር ጉባኤ አስተባባሪዎች መለየቱንና በአሰራሮቹ ዙሪያ ማብራሪያ እየሰጣቸው እንደሚገኝ ኮሚሽነር ዶክተር ዮናስ አዳዬ ለአሜሪካ ድምፅ ተናግረዋል።
እኛ ጋር ሆኖ አብሮ የሚሰሩ ከ119 ከአዲስ አበባ ወረዳዎች የተውጣጡ ልምድ ልውውጥ ለማድረግ እና የግንዛቤ ማስጨበጫ ለመስጠት ማለትም ሀገራዊ ምክክር ኮሚሽን ስንል ምን ማለታችን ነው? በአዋጁ መሰረት ሜቶዶሎጂው እንዴት ነው? በተለይ ተሳታፊ ልየታ የሚደረገው አደራረጉ፣ አካሄዱ፣ ስነ ዘዴ ወይም ሜቶዶሎጂ ምን ይመስላል የምለው እነዚህ ዋናዎቹ ለሶስት ዋና ነጥቦችን ለሶስት ቀናት በትናንት ጀምሮ እስከ ነገ እስከ ቅዳሜ ድረስ ለማካሄድ ነው ገበንቄል።
ስለዚህ ዋናዎቹ ተሳታፊዎች ከዚህ በኋላ ነው የሚለዩት ማለት ነው?
ኤግዛክትሊ። አሁን እነዚህ እኛ ብቻችን 11 ብቻ ነን እና እኛ ሁሉን መድረስ ስለማንችል እነሱ መድረስ ስለሚችሉ ወደ ወረዳ መቀበላይ ወርደው ከዚያ በአጠቃላይ እስከ 100 ከ90 እስከ 100 የሚሆኑትን ከየወረዳው ያመጡልናል። ከነሱ ውስጥ ደግሞ እስከ 18 የሚሆኑ ተወካዮች ለሀገራዊ ውይይት አጀንዳ ልይታ ለማድረግ እነሱ ይመጣሉ ማለት ነው።
የሀገራዊ ምክክር ጉባኤ አስተባባሪዎችና ተሳታፊዎች ልየታ በተመሳሳይ ሂደት ከዚህ ቀደም በስድስት ክልሎች መከናወኑን የገለጹት ዶክተር ዮናስ ከታችኞቹ የአስተዳደር መዋቅሮች ጀምሮ የሚሰራው የተሳታፊዎች ልየታ በጉባኤው የህብረተሰቡን ውክልና ለማረጋገጥ ይጠቅመናል ብለዋል። ተቋሙ በሀገራዊ ምክክሩ ዙሪያ በትግራይም ውይይት እንዲጀመር የክልሉን ጊዜያዊ አስተዳደር እንደጠየቀ ኮሚሽነሩ ጠቅሷል።
ከትግራይም ጭምር መቀኘት ከሆነ ተገኝተናል። ነገር ግን ሰፊ ውይይት አላካሄድንም። ገና ከሁሉም ጋር የተነጋገርነው ለክልሉ ጊዜያዊ መስተዳደርም ደብዳቤም ጽፈናል። ከነሱ በኩል መጣውንም ደግሞ መልስ በአዎንታዊነት እየጠበቅን ነው የምንገኘው።
የጉባኤው አስተባባሪዎችና ተሳታፊዎች ልየታ ሂደቱ በተቀሩትም ክልሎች እንደሚቀጥል ዶክተር ዮናስ ይናገራሉ።
ወደ ኦሮሚያና አማራ አካባቢ ቀደም ሲል ሄደናል ለመተዋወቅ። ከዚያ ደግሞ እኛና እነሱን የሚያገናኙ ማለትም ክልሎችንና ኮሚሽኑ የሚያገናኝ አገናኝ መኮንኖችንም መርጠናል። በየቦታው ደግሞ እንደ ጽህፈት ቤት እንዲያገለግሉ ዩኒቨርሲቲዎች 48 ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎች ጋር ኮንሶርቲየሙን የሚመራው አዲስ አበባ ዩኒቨርሲቲ ፕሬዚደንት ስለሆኑ ከእሳቸው እና ከአባላቱም ጋር እንደዚህ የመግባቢያ ስምምነት ተፈራርመናል እና በአጭሩ የአስተባባሪዎች ምርጫ ልየታ የተደረገው በስድስቱ ክልሎች ነው እንጂ ሌሎቹን ገና አላዳረስንም። ነገር ግን በተስፋ ለሁሉም ለማዳረስ በስራ ላይ እንገኛለን።
ሆኖም በቅርቡ በአማራ ክልል የተቀሰቀሰው ግጭት በስራችን ላይ እንቅፋት መፍጠሩ አልቀረም ይላሉ።
የመጀመሪያው ስነ ልቦና ነው። መቼም በግጭት ላይ በጦርነት ላይ ያለን ህዝብ ለስብሰባ ስጠራው ትቸገራለህ። ነገር ግን ቢያንስ እንኳን ወደዚያ ገብተን ለመስራት የሰላሙ ሁኔታ ይስራል ተረጋገጠ። ከዚህ የተነሳ ችግሮች አሉ። እነዚያን ግን ከአማራ ልሂቃን ከሲቪክ ማህበራት በተለይ ከዩኒቨርሲቲዎች ጋር በመከመኛ ከምሁራን ጋር እንደዚህ እየተነጋገር ቀስ በቀስ በተቻለ ህዝቡን ኢንጌጅ ያደረግን በተቃዋሚነትም የተሰለፉትን እያነጋገርን የክልሉን መንግስትም እንደዚሁ ደግሞ የሚመራውንም እንደዚሁ ለማነጋገር ዝግጅት ያደረግን ነው የምንገኘው እና ደፍነት ላይ እያንዳንዱ ግጭት ለእኛ እንቅፋት ነው። ገብረ ሁለንተናዊ ተጽዕኖ ነው የሚያሳድረው። ነገር ግን ተስፋ አንቆርጥም።
በዚህ የምክክር ሂደት እዚህ ሀገር ያሉት በጣም የተራራቁ አንዳንዴም የሚቃረኑ አስተሳሰቦች ምን ያህል ይወክላሉ ብላችሁ ታስባላችሁ ዶክተር?
እኛ ብዝሃነት አካታችነት ብለን ስንል የሀሳብ ብዝሃነት ማለታችን ነው። ሀሳብ የተለያዩ ሀሳቦች በጣም በዋልታ ረገጥ ሆነው በተጸራርነት የቆሙትንም አንድ ላይ ለማቀራረብ እንደው ገብረ በጣም ግልጽ እንደሆን ፕሪያምብሉ ከመጀመሪያ ጀምሮ እጅግ መሰረታዊ የሆኑ በሆኑ ሀገራዊ ጉዳዮች ላይ መሰረታዊ ልዩነት ስላለ ይላል እና ያ ልዩነቱ ነው ይህንን ምክክር ኮሚሽን በህይወት እንዲኖር ያደረገው እና እነዚህ ልዩነቶቹን ለማጥበብ ለማስወገድ አይደለም። እነዚያ በተቃራኒ የቆሙትንም አንድ ላይ ማቀራረቡ ለኛ ለዘላቂ እድገትና ልማት፣ ለዘላቂ ሰላም፣ ለኢትዮጵያችንም እድገት መሰረት ነው ብለን እናምናለን።
የሀገራዊ ምክክር ኮሚሽኑ ዋናውን የምክክር ጉባኤ በመጪው ዓመት ጥር ወር ላይ ለማካሄድ ማቀዱን አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት በጆርጂያ ግዛት ፉልተን አውራጃ ወደሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። የቀድሞ ፕሬዚዳንትና አብሯቸው የተከሰሱ ሌሎች 18 ግለሰቦች እንደ አውሮፓውያን አቆጣጠር በ2020 የተደረገውን ፕሬዚዳንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል 41 ክሶች ቀርበውባቸዋል። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን የላከችውን ዘገባ እንግድ ወልድ ያቀርበዋል።
በታሪክ ለአንድ የአሜሪካ ፕሬዝደንት የመጀመሪያ የሆነው የእስር ቤት ፎቶግራፍ ትናንት ተለቋል። በ2020 ለነበረው የፕሬዝደንታዊ ምርጫ ወሳኝ ግዛት በነበረችው ጆርጂያ የምርጫውን ውጤት ለመቀልበስ ወንጀል አሲረዋል በሚል ክስ ቀርቦባቸው ፉልተን በተባለ አውራጃ ከሚገኝ እስር ቤት ቀርበው እጃቸውን ሰጥተዋል። እንደ ማንኛውም ተከሳሽ የግል መረጃቸው ተመዝግቦና ፎቶግራፍ ተነስተው ወጥተዋል። ፎቶው ወዲያውኑ በዜና ማሰራጫዎች ተለቋል። ትራምፕ ትናንት ማምሻውን እንዳሉት ተቀናቃኞቻቸው በፕሬዝደንትነት ለመመረጥ የሚያደርጉትን ጥረት ለማደናቀፍ እየሞከሩ እንደሆነ ተናግረዋል።
እያደረጉ ያሉት በምርጫው ውስጥ ጣልቃ እየገቡ ነው። እንዲህ አይነት ነገር በአገራችን ተፈጽሞ አያውቅም።
በመጪው ዓመት ለሚደረገው ፕሬዝደንታዊ ምርጫ የሪፐብሊካን ፓርቲን ለመወከል ከሚሽት ውስጥ ከፊት በመምራት ላይ ያሉት ትራምፕ በአሁኑ ወቅት በቁጥጥር ስር ባለመሆናቸው የምርጫ ዘመቻቸውን ሊቀጥሉ ይችላሉ። የብሩኪንግስ ተቋም ተመራማሪዋ ኢሌን ከማራክ ምርጫው እና ክሱ አንድ ላይ መሄዱ ትርምስ ሊፈጥር ይችላል ባይ ናቸው።
አሁን ይህ ጉዳይ ይበልጥ ምስቅልቅል ሊፈጥር ይችላል፣ ምክንያቱም የፍርድ ቤቱ የጊዜ ሰሌዳ እና የምርጫው የጊዜ ሰሌዳ ተመሳሳይ ነው።
በአራት የተለያዩ ጉዳዮች ክስ የቀረበባቸው ትረምፕ በአጠቃላይ 91 የወንጀል ዝርዝር ክሶች ይጠብቃቸዋል። በኒውዮርክ በምርጫ ማጭበርበር፣ በፍሎሪዳ ሚስጥራዊ ሰነዶችን ለግል በመያዝ፣ በዋሽንግተን ዲሲ ደግሞ በጥር 6 2020 በኮንግረስ ላይ በተፈጸመ ጥቃት ክሶች ይጠብቋቸዋል። የጆርጅ ዋሽንግተን ዩኒቨርሲቲው ታድ ቤልት ስለ ጆርጂያው ክስ ከባድነት ይናገራሉ።
This is the most serious one for him politically. And the reason I say that is because they have him on tape talking.
ለእርሳቸው የዚህ ክስ ፖለቲካዊ አንድምታ ከባድ ነው። ያንን የምልበት ምክንያት የምርጫውን ውጤት ለመቀልበስ ሲናገሩ የተቀረጸ ድምጽ ከሳሾቹ ይዘዋል።
በዚህ ሳምንት በጆርጂያ በተደረገ አንድ የጸሎት ስነ ስርዓት ላይ የእምነት ተከታዮች በትራምፕ ላይ ክሱን ያቀረቡትን የአውራጃ አቃቤ ሕግ ፋኒ ዊሊስ ከስራቸው እንዲነሱ የቀረበውን ጥሪ ተቃውመዋል። የጆርጂያ ግዛት የሴኔት አባል ቶኒያ አንደርሰን አቃቤ ሕጓ ጀግንነት ፈጽመዋል ባይ ናቸው።
የአውራጃው አቃቤ ሕግ የሆኑት ዊልስ የጀግንነት የተሞላበት ስራ ሰርተዋል። በሕግ ስርዓታችን ውስጥ ያለውን የፍትህ መሪ አስከብረዋል። የቀድሞ ፕሬዝዳንቱ ላይ ምርመራ አድርገው ለፍርድ በማቅረባቸው ማንም ሰው ከተጠያቂነት እንደማያመልጥ የሚያሳይና ትልቅ መልእክት የሚያስተላልፍ ነው።
ትናንት በፍርድ ቤቱ ደጃፍ ላይ የተሰባሰቡት የትራምፕ ደጋፊዎች ክሱን ሲነቅፉ ውለዋል። አንተን ዊሊያምስ የትራምፕ ደጋፊ ናቸው።
Our government literally right before everyone's face weaponized.
መንግስታችን ሁላችንም አይናችን እያየ የፍትህ ስርዓቱን መጠቀሚያ መሳሪያ አድርጎታል። ይህ ብደት ነው።
የትራምፕ የቀድሞ ጠበቃና የቀድሞ የኒውዮርክ ከንቲባ ሩዲ ጁሊያኒ አብረው ከተከሰሱ 18 ግለሰቦች አንዱ ሲሆኑ ክሱን ሐሰተኛ ሲሉ ገልጸዋል።
ይህ ክስ በሕይወታችን ዋጋ የምንሰጣቸው ነገሮች ለመከላከል የምንታገልበት መድረክ ነው። ክሱ ሐሰተኛ ነው።
የጆርጅ ዋሽንግተን ዩኒቨርሲቲው ተንታኝ ታድ ቤልት የተከሳሾቹ ብዛት በትረምፕ ላይ የቀረበውን ክስ ለማረጋገጥ ጠቃሚ ነው ይላሉ።
በአንድ የወንጀል ክስ ላይ በርካታ ተከሳሾች ሲኖሩ አብዛኞቹ ቅጣታቸው እንዲቀነስ ለማድረግ ከአቃቢ ሕጉ ጋር በመደራደር በዋናው ተከሳሽ ላይ የሚቀርቡና አቃቢ ሕጉ ከዚህ በፊት በእጁ ያላስገባውን ማስረጃዎችን ሊሰጡ ይችላሉ።
የፉልተን አውራጃ አቃቤ ሕጓ ፋኒ ዊሊስ ፍርድ ቤቱ ሂደቱን በመጪው ጥቅምት ላይ እንዲጀምር ጠይቋል። ትራምፕ ትናንት በቀረቡበት ወቅት ቀነ ቀጠሮውን ተቃውመዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዘገባዎቻችንን አጠናቀናል። አሁን ወደ ሁለተኛው አጋማሽ ዝግጅቶቻችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ዝግጅታችን የሚሆነው በኢትዮጵያ ልዩነትን በውይይት የመፍታት ማህበረሰባዊ ባህል እየተዳከመ መሆኑን ይቃኛል። ኢትዮጵያ የነበሯት የግጭት መፍቻ እሴቶች ከዘመናዊነት ጋር በአግባቡ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶቻችን በውይይት የመፍታት ባህል እየተዳከመ እንደመጣ ምሁራን ተናገሩ። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው ሁለት ምሁራን ማህበረሰባዊ የችግር መፍቻ ባህሎችን ቅቡልነት ለመመለስ ቀጣይና የተቀናጀ ጥረት ማድረግ እንደሚያስፈልግ መክረዋል። ምሁራኑ ስር እየሰደደ እንደመጣ የገለጹት ልዩነቶችን ከውይይት ይልቅ ኃይልን በማስቀደም የመፍታት ዝንባሌ ከፖለቲከኞች የመነጨ ችግር ነው። በመሆኑም በማህበረሰቡ በጎ እሴቶች ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገር ለትውልድ ለማስረከብ መስራት እንደሚገባ ምሁራኑ አሳስበዋል። በጉዳዩ ላይ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህል አካዳሚ መምህሩንና ተመራማሪውን ዶክተር ባይለየኝ ጣሰውን፣ የታሪክ ተመራማሪውን ዶክተር አየለ በክሪን ያነጋገረው አስማማው አየነው ነው። ተከታዩን ዘገባ አዘጋጅቷል።
የብዝሃ ባህል አገር በሆነች ኢትዮጵያ ማህበረሰቡ የሚያጋጥሙት ልዩነቶችና ችግሮች ተወያይቶ የሚፈታባቸው ባህሎች ያሉትና በየዘመናቱም በእነዚህ ሴቶች እክሎቹን እየፈታ እንደመጣ የታሪክ ተመራማሪው ዶክተር አየለ በክሪ ይናገራሉ።
ሁሉም ቦታ የውይይት ችግር ሲመጣ ችግርን የመፍታት ሌሎችንም ተግባራት ያዘለ ማህበረሰቡ ምክር ቤት እንደውም አንዳንድ ጥናቶች እንደሚያሳዩት ከሆነ በኢትዮጵያ ውስጥ ከመቶ በላይ ዘርፈ ብዙ የሆኑ ብዙ ጉዳዮችን የሚያዩ የሚመለከቱ ከህዝቡ ጋር ኦፍኮርስ አንድ ላይ የሚሰሩ ምክንያቱም ይሄ ወግ የቃል ወይም ደግሞ የአፍ ወግ ነው እና በዛ ስርዓት ነው እስካሁን ድረስ እዚህ ልንደርስ የቻልነው። እና እንግዲህ ስርዓቱ ምን ማለት ነው? የተጣላን ያስታርቃል። ጠላትም ከመጣ ያንን ጠላት የሚመክቱትን መልምሎ ወደ ውጊያ ያስገባል። ውይይት ካለ በስርዓት አወያይ ያለበት ደግሞ ስርዓት ያለው እንዴት ማን ነው የሚናገረው እንዴት ነው የሚናገረው የሚል ስርዓት ያለበት ሰፊ የሆነ የባህል የውይይት አሰራሮች አሉ። በታሪክ የምንገነዘበው እጅግ ሰፊ የሆነ የትራዲሽናል ችግር አፈታት የውይይት ስርዓት እንዳለን ነው።
በዚህ ሀሳብ የሚስማሙት በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህል አካዳሚ መምህርና ተመራማሪው ዶክተር ባየልኝ ጣሰው 85 በመቶ ህዝብ የሚያጋጥሙትን ልዩነቶች በእነዚህ በጎ ባህሎች እየፈታ እንደኖረ ያወሳሉ። ይሁንና ሀገሪቱ የነበሯትን የችግር መፍቻ እሴቶች ከዘመናዊነት ጋር በተገቢ መልኩ እየተጣጣሙ መጠበቅ ባለመቻላቸው አሁን ላይ ልዩነቶችን በውይይት የመፍታት ባህል እየተዳከመ ስለመምጣቱ ያስገነዝባሉ።
የነበረውን ባህላዊ ትውፊት የምንለው ትራዲሽናል የሆነው አቅም እያሳነሰው መጥቷል። ከዚህ አንጻር ስንመለከተው የተማረው ያልተማረውን የሚል ክላሲፊኬሽን ውስጥ አከፋፈል ውስጥ ስለገባ በአብዛኛው እየተዳከመ መጥቷል እንጂ ኢትዮጵያ በጣም ረጅም ታሪክ ያለው ሀገር ነው። የተለያዩ ማህበረሰቦች አሉ። ገብተን ስንመለከተው ሰላማዊ የሆነ ህይወታቸውን ጠብቆ የማኖር አቅሙ እጅግ በጣም ከፍተኛ ሃይማኖቶችን ተጨምሮበት ማለት ነው። ስለዚህ ኮንፍሊክት አለ። ሞደርኒቲ ዘ ሶኮልድ ምናምን የሚባል ነገር ትራዲሽናሊቲው እና ሞደርኒቲው እንግዲህ በሌሎችም ሀገሮች እንደምናውቀው ተፈታታኝ ሆነው ነው አሁን የሚገኙት። በኢትዮጵያ ውስጥ አስተሳሰባችንም በዚያ መልክ ይሄዳል። እንደገና በሁለተኛ ደረጃ በአንዳንዱ ጉዳይ የሀገር ቤቱ ማለትም ኢንዲጂነስ የሆነው አቅም ወደ ዓለም አቀፍ ወደ ሆኑ ጉዳዮች ውስጥ ገብቶ ጉዳዮችም በዚያ ጥላ ውስጥ በዚህ አውድ ውስጥ ኢንተርናሽናል በሆኑ አውድ ውስጥ የማየት አቅም ሊያጠረው ይችላል ስለላሳደግ ነው።
ዶክተር አየለ በክሪ በበኩላቸው ለእነዚህ ስርዓቶች መጎልበት የተሰጠው ትኩረት አነስተኛ መሆኑም ሌላው ምክንያት እንደሆነ ያስረዳሉ።
እነዚህ ስርዓቶች በሚገባ ስላልተደገፉ በሚገባ ሪሶርስ ስላልተሰጣቸው ወይም ሪሶርስ ሊያመነጩ ስላልቻሉ ወይም ደግሞ ህዝቡ ከገጠር ወደ ከተማ በጣም ስለሚፈልቅ በተለያየ ምክንያት እየተዳከሙ በመሄዳቸው ነው እነዛ ስርዓቶች ጥቅም ላይ ሊውሉ ያልቻሉት። ሌላው ደግሞ መንግስት ትኩረት ሰጥቶ እነዚህን ከማዳበር ማበልጸግ ወደ ትልቅ ደረጃ እንዲሄዱ አለመደረጋቸውም ጎርቶናል ማለት ነው። የዘመናዊው ደግሞ ስርዓት አንደኛ 20 ሚሊዮን ህዝብ ላለበት ሀገር ያለው ሲስተም በሚገባ ሁሉንም ያገለግል አይችልም። እንደምታውቀው ሀገራችን ውስጥ የፍርድ ቀጠሮ አመታት ነው የሚወስደው እና ያ ሁኔታ ለሁለተኛ ደግሞ ያ የዘመናዊ ስርዓት ከባህሉ ስርዓቱ ጋር አብሮ ስላልተያዘና ቸራል በሆነ መንገድ ስላልመጣ ወደፊት በሁሉ ያኛው የድሮውንም አልያዝነውም ምንም በሚገባ በስርዓት ጠንቅቀን አውቀን ጥቅም ላይ እንዲውል አላደረግንም። በዚህ ምክንያት ነው
ኢትዮጵያ ከመቶ በላይ ማህበረሰባዊ የውይይትና የግ ስርዓት እንዳላት ይነገራል። ዳሩ ግን ከቅርብ ጊዜያት ወዲህ ከውይይት ይልቅ የኃይል አማራጭን ያስቀደሙ ግጭቶች በተለያዩ አካባቢዎች ይታያሉ። ዶክተር ባየሊግ ጣሰው እንደሚሉት ከ1960ዎቹ በኋላ የተገበሩ ፖለቲካዊ ሬቶ አለሞች ኃይልን የሚያስቀድሙ ማህበራዊ ትስስሮችን የበጣጥሱና የውይይት ባህሎችን ያዳክሙ ጠመንጃ ነካሾች በመሆናቸው አሁን ላይ ለሚታየው ችግር አስተዋጽኦ አበርክተዋል።
እነዚህ ፖለቲካል የሆኑ ጉዳዮችን ስንመለከት ባለፉት 30 ዓመታት ውስጥ 40 ዓመታት ውስጥ በጣም አስቸጋሪ ነገሮች በሀገሪቱ ውስጥ ተፈጥረዋል። ይሄውም ምንድን ነው? በተለይ ኤትኒክ ቤዝድ የሆነ አይዲዮሎጂ፣ ከዚያ በፊት ደግሞ ማርክሲስት ሌኒኒስት የሆነ ኦሪንቴሽን ምሪት፣ የሀሳብ ምሪት የነበረውን የአገሪቱ ሽምግልና ከሃይማኖቶች ጋር የተያያዘ ነው። ስለዚህ እሱን በጣም አድክሟል እና እነዚህ ተደማምረው እጅግ በጣም ማጠፊያውን እያሳጠሩት የሄዱ በጣም አስቸጋሪ ነገሮች አሉ። እንግዲህ ይህ የራሱን የቻለ ሌላ ዘመቻ የሚጠይቅ ሌላ አገራዊ ትኩረት ሊሰጠው የሚገባ ትልቅ ፕሮፊትን ይዞ ይህን ሴቶችህን ይዘህ እነሱን ላይ ሌላውን መጨመር ነው እንጂ በተለይ እነሱ መሰረት አድርገህ ለምሳሌ ዲሞክራሲ መሰረቶች አሉ በባህል ውስጥ። አሁን ዲሞክራሲውን የምናላምደው ከነሱ ጋር አገናኝተን ነው እንጂ በዚያ በሌላው ሀገር ያየነውን አምጥተን እዚህ ቁጭ ስናደርገው በጣም ከባድ ችግር ነው ያለው።
የታሪክ ተመራማሪው ዶክተር አየለ በክሪም አሁን እየተባባሰ የሚታዩ ለልዩነቶች ሁሉ ኃይልን የማስቀደም አባዜ ከፖለቲከኞች የስልጣን ፍላጎት የመነጨ ችግር እንጂ የማህበረሰቡ መገለጫ አይደለም ይላሉ።
ውይይት ያለመኖሩ ወይም የውይይት ስርዓት ያለመኖሩ አይደለም ዋናው ችግር። አገራችን ውስጥ አሁን ያለው የስልጣን ሽኩቻ ያመጣው የእርስ በርስ ጦርነት ነው፣ እርስ በርስ መባላት ነው። ያ ነው ሁኔታው ምድር ላይ ያለው እና እነዛ ነገሮች ደግሞ ሊቀሩ የሚችሉት ምንድነው? ሁላችንም መንፈሳችን፣ አላማችን፣ ግባችን ሀገሪቷ ልትተዳደር የምትችልበት ዲሞክራቲክ ስርዓት ሲኖር፣ ተሳታፊነት ሲኖር፣ አካታችነት ሲኖር፣ እነዛ በሚኖሩበት ጊዜ እነዚህ ግጭቶች በምንም አይነት ፊት እንደው ብቅ ብሎ ሊወጡ አይችሉም ማለት ነው። እና በታሪክ የምናውቀው ህዝብ ለህዝብ አይጋጭም፣ ጦርነት ውስጥ አይገባም። ችግርም ከመጣ ህዝቡ የራሱ ኢንስትሩመንት የራሱ መሳሪያዎች ፈጥሯል፣ በውይይት ያንን ችግር ለመፍታት ፈጥረዋል። ይሄ ታሪክ የሚያሳየን እሱ ነው። በሄድክበት አቅጣጫ ደቡብም ሂድ እና የሚባል ጃርሱማ በኦሮምኛ የሚባል ይሄ ሽምግልና በጣም የተከበረ፣ ምክንያቱም ሽምግልና የማይፈታ ጉዳይ የለም። እዛ ኮሚኒቲ ውስጥ ያሉትን ችግሮች በሙሉ የሚፈታ ኃይል ነው።
በኢትዮጵያ የኖሩትን ማህበረሰባዊ የችግር መፍቻ ባህሎች ቅቡልነት በስፋት በመመለስና ፖለቲካዊ ችግሮችን በዘላቂነት በመፍታት የተሻለች ሀገርን ለትውልድ ማስረከብ እንደሚገባ የኢትዮጵያ ቋንቋዎችና ባህል አካዳሚ ተመራማሪው ዶክተር ባየሊግ ጣሰው አመልክተዋል።
ትኩረታችን ልጆቻችን መሆን አለባቸው፣ መጪው ትውልድ መሆን አለ። ዋናው ነገር ትኩረታችን የመጣንበት ታሪክ ትልቅ ነገር ነው። እነዚህ ሁለቱ ነገሮች ላይ ትኩረት አድርጎ ምሁሩ ጥንቃቄ ያከለበት የተሻለ ይመስለኛል። የኃይል ጎዳና ሁልጊዜ የሚከሰተው ካለማወቅ ነው። አለማወቅ ነው። ያው ዶሪቶሪ እንግዲህ ኢግኖራንስ ኢዝ ፓወር እንደሚለው ማለት እና ስለዚህ ብዙ ጊዜ የኃይል እርምጃዎች የሚሄዱት በቃ ካለማወቅ የሚመነጩ ነገሮች ናቸውና እነዚህ ነገሮች በውል ተጠንተው በሀገሪቱ ኮንቴክስት፣ በባህሏ በታሪኳ ኮንቴክስት ተጠንተው ዘላቂ የሆነ ነገር ለህግ ምንጭ ሊሆኑ የሚችሉ ጥናቶች መደረግ አለባቸው። ኢትዮጵያ እንዴት ወደ ሰላም ትሄድ የሚለው ትልቅ ጥያቄ ነው። ይህን መመለስ ያቅተን ዝም ብለን የመደናበርና እንትን የማለት ነገር መቆም ያለበት ይመስለኛል። ይህንም ለማድረግ ራሱ ኃላፊነት የሚሰማው መንግስት ከፍተኛ የሆነ ትኩረት ሰጥቶበት ቢሄድበት እጅግ በጣም በታሪክ የተመሰገነ ሊያደርገው ይችላል ብዬ አስባለሁ።
ከዚህም በተጨማሪ በቀጣዩ ዓመት እንደሚጀመር የሚጠበቀውን ሁሉን አካታች ብሔራዊ ምክክር ኮሚሽን ጨምሮ በልዩ ልዩ መንገዶች ልዩነቶችን በውይይትና በምክክር ለመፍታት የሚደረጉ ብሔራዊ ጥረቶችንም አጠናክሮ መቀጠል እንደሚገባ ምሁራን አሳስበዋል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። ቀደም ሲል በዝግጅቶቻችን ላይ አስተያየቶች ካሏችሁ ወይም ደግሞ በፕሮግራማችን ቢካተቱ የምትሏቸውን ጉዳዮች ለመጠቆም በምን ታገኙናላችሁ የሚሉትን የመገኛ መስመሮቻችንን ነው ሰምተን የተመለስ ነው። በቀጣይ ደግሞ ወደ አትሌቲክስ ዜና ነው የምናልፈው። በቡዳፔስቱ ሻምፒዮና ብቃቱን እያሳየ ያለው የኢትዮጵያ ቡድን ለመጨረሻዎቹ ውድድሮች እየተዘጋጀ ነው። የኢትዮጵያ አትሌቲክስ ቡድን በቡዳፔስቱ 19ኛው የዓለም አትሌቲክስ ሻምፒዮና ላይ እያስገኘ ባለው ብቃትና ውጤት አዎንታዊ አስተያየቶችን እያገኘ ነው። ቀሪዎቹ ውድድሮችንም ነገና ከነገ በስቲያ ይቀጥላሉ። ሻምፒዮናው በሴቶችና በወንዶች ማራቶን፣ በወንዶችና በሴቶች የ5000 ሜትር እንዲሁም በሴቶች የ3000 ሜትር መሰናክል ውድድሮች እንደሚጠናቀቅ ይጠበቃል። በስፍራው የሚገኘው ዘጋቢያችን ኤቢሳ ነገሰ በቡዳፔስት የአትሌቶች የልምምድ ጣቢያ ተገኝቶ የ3000 መሰናክል ውድድር ተሳታፊ አትሌቶችንና አሰልጣኞችን አነጋግሯል። እሱን ተከታትለን እንመለሳለን።
አስራዘጠኛው የዓለም አትሌቲክስ ሻምፒዮና በቡዳፔስት መካሄድ ከጀመረ 7ኛ ቀኑ ይዟል። እንግዲህ እንደሚታወቀው የኢትዮጵያን አትሌቶች የሚሳተፉባቸው ውድድሮች በብዛት ቀርተዋል። ከዚህ ውስጥ 3000 መሰናክል ሴቶች፣ 5000 ሴቶች እንደዚህ ወንድ፣ እንደዚሁም ደግሞ ማራቶን በሴትና በወንድ የሚካሄዱት ትልቅ ቦታ የሚሰጣቸው ናቸው። 800 በሴቶችም ጨምሮ ማለት ነው። ዛሬ በትሬኒንግ ግራውንዳቸው ተገናኝተን አትሌቶችን እና አሰልጣኞችን አነጋግረናል። በተለይ በመሰናክሉ የሚሳተፉ ሴቶች ብሔራዊ ቡድን ስልጠናቸው ምን ይመስላል፣ በዛ ላይ ደግሞ አትሌቶቹ ያላቸውን ግምት ስለ አየሩም ሁኔታ ሁሉ አጫውተውናል። ተከታተሉ።
አትሌት ሲምቦ አለማየሁ፣ ዛሬ በቡዳፔስት ተገናኝተናል። እንደው እንደሚታወቀው አንቺ ትሬኒንግ እያደረግሽ ነው ያገኘንሽ። እንግዲህ ስልጠናው ነገ ደግሞ ፍጻሜ የሚያገኘው 3000 መሰናክል አለ። በማጣሪያ ሁለተኛ ወጥሽ ነው ያለፍሽው። እስኪ ስለ ሁኔታው፣ ስለ አየሩ፣ ስለ ትሬኒንግሽ፣ ስለ ሁሉም ነገርና ምን እንጠብቃለን የሚለውን ነገር።
አዎ ትንሽ ሙቀቱ አየሩ ይሞቃል።
ግን ፍሳ መጣራ ላይ በጣም ሙቀት ነበር። ግን ፍሳ ሜላ ደና ከሆነ ደና ይሮጣሉ ብዬ አስባለሁ።
አመሰግናለሁ። ቡዳፔስት ጥሩ ናት። አየሩ ትንሽ ሞቅ ይላል እና ጥሩ ነው።
እንደምታውቀው ባለፈው ማጣሪያ ላይ ጥሩ ውጤት መጥቷል። ነገ ደግሞ የመጨረሻው ውድድር ይካሄዳል። ምን እንጠብቅ ነገር?
ያው ሰው ያስባል እግዚአብሔር ይፈጽማል ነው እንግዲህ የሚባለው። ውጤቱን አብረን እናያለን። ያው ግን ሁሉም ሲሰራ ለወርቅ ብሎ ነው የሚሰራ። ጥሩ ዝግጅትም አድርገን የመጣና ጥሩ ውጤት እናመጣለን ብዬ አስባለሁ።
እንዴት ነው የአየር ሁኔታ? ሙቀታም ሆኖ ተጽዕኖ ይፈጥራል ብለሽ ታስቢያለሽ?
ሙቀት አለ እርግጥ፣ ግን የኛ ማታ ነው ከቀኑ ጋር የሚወዳደር አይደለም። አሪፍ ሰዓት ነው የኛ ፍጻሜ። እነዚህን ታክል በጣም ይሞቅ አይደለም፣ ግን በዚህን ሰዓት ምናምን በጣም ይሞቃል እና የኛ ሰዓት ጥሩ ነው።
መጀመሪያ የሁለት ቀን ትሬኒንጋችን አየሩ በጣም ጥሩና ለኛ ሀገር ተስማሚ ነበር የሚመስለው። ዝናቡ ነው ዘንቦ ነበር። እኛ ደግሞ እንደምታውቀው አሁን የኛ የክረምት ወቅት ነው፣ ተመችቶን ነበር። ግን አየሩ በየጊዜው ተለዋዋጭ ነው። ከዛ በኋላ ሙቀቱ እየጨመረ ትንሽ ልጆቻችን ላይ ሙቀቱ ተጽዕኖ እያየን ነው ያለ ነው። ኦልሞስት የመጀመሪያውን እንግዲህ ስቴፕል ቼዝ ሴቶች ቡድን የመጀመሪያ ማጣሪያቸውን አድርገው ለፋይናል ዛሬ የኮንዲሽን ኤክሰርሳይዝ እየሰራ ነው የምንገኘው። እናም በዚህ መልኩ እንግዲህ ፋይናሉ ያው ልጆቻችን አቅማቸውን ያህል ጥረት አድርገው ከፍተኛ ተፎካካሪ እንደሚሆኑ እምነት አለ።
ያ እንደምታውቀው የሲምቦ አሰልጣኝ እና ሲምቦ አለማየሁ ደግሞ በ3000 መሰናክል ጥሩ ውጤት ያመጣሉ ተብሎ ከሚጠበቁት ውስጥ አንዷ ናት። እስቲ ስለ እሷ ነገር
ሲምቦ እንግዲህ እንደምታያት ኦልሞስት ኢነርጀቲክ ሞር ታለንትድ የሆነች ልጅ ናት። በዚህ ፊልድ በቅርብ የመጣች ልጅ ናት እና ያው ወጣት ናት። ፍላጎት ኦልሞስት መሰናክል ሩጫ እንደምታውቀው ቻሌንጅ ነው። ከስሙ ስትነሳ መሰናክል ማለት ቻሌንጅ ማለት ነው። ያው መሰናክሎች ያጋጥመዋል፣ እነሱን እያለፍክ መሮጥ ማለት ነው። ይህንን በድፍረት እሱ አደርገዋለሁ ብላ ነው የጀመረችው። ፊልዱ ራሱ ጀምረው ጎኔ ነው የጀመረችው እና ታለንትድ ናት። እንግዲህ እንደምታያት ለወደፊቱ በዚህ እርቀት ላይ ጥሩ ነገር ከሲምቦ ጋር እንሰራለን ብዬ ነው።
እሺ፣ አመሰግናለሁ። በአጠቃላይ የቡዳፔስት ቆይታችን መልካም ነው፣ ጥሩ ነው። እውነት ለመናገር በተለይ እንደዚህ በሚመስል ትልቅ የዓለም ሻምፒዮና ውድድሮች ላይ መገኘታችን በጣም ደስ ይለናል። አጠቃላይ ያው 3000 ሜትር መሰናክል እንዳየ ነው። ምናልባት ኤክስፔክት ካረግነው ጋር ትንሽ በተወሰነ መልኩ የጠበቅነውን ያህል አላገኘንም። ውጤቱ በጣም እጅግ መልካም ነው፣ ትክክል ነው። ነገር ግን የኛ ኤክስፔክቴሽን እና ምናልባት ካገኘነው ውጤት አንጻር ሲታይ ያልጠበቅነው ሁኔታ አለ። ይህም ከምን አንጻር ነው? በተወሰነ መልኩ አስበን የነበረው ታክቲካል ስራ ትንሽ ሊሳካልንም አልቻለም። ይሄም በምን ምክንያት ነው? በተወሰነ መልኩ የአየሩ ጸባይ አየሩ በተወሰነ መልኩ እኛን የጎዳን ሂደት አለ። ያው የሴቶች ውድድር እንዳየ ነው። ኮርስ የሴቶች ውድድር ቀላል አይደለም። አሁን እንደገቡትም እንዳየ ነው። ልጆቻቸውን እኛም ልጆች ቀላል አይደሉም፣ ግምት ከሚሰጣቸው መካከል ናቸው። ግን ስቲል ብዙ ነገር ይጠብቀናል። በጣም ጠንካራ መሆን አለባቸው። ቴክኒካል ስህተት መስራት የለባቸው። ሆፕፉሊ አሁን ድሩ እንደተጀመረ ነው የሚካሄደው። በዛው ልክ አብሮ ወጥቶ ፋይት ማድረግ ይጠበቅብናል ማለት ነው። እንግዲህ እስቲ ከዛ ጋር ተያይዞ የተሻለ ነገር ሊኖር ይችላል ብዬ አስባለሁ። አመሰግናለሁ።
በጣም አሪፍ ነው። መጣራ ላይ ሎሚ ጥሩ ደረጃ ገብታለች። እንደ አጠቃላይ 3000 መሰናክል ሴቶች ጥሩ ናቸው። እንደ ኢትዮጵያ እንደ ሀገራችን ቲሙ በጣም አሪፍ ነው። አጠቃላይ አምና ብርና ናስ አምጥተናል በ3000 መሰናክል ላይ። ዘንድሮም እንዳልኩት ከሎሚ የሚጠበቁ ከአምና ያላነሰ ውጤት ብርና ነሐስ እዛ ውስጥ ትገባለች ብዬ ገምታለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ
የተከበራችሁ አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዘገባዎቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች መሰናዶዎች በሌሎች ዘገባዎች እንጠብቃችኋለን። ደህና ደሩ። Thank you.